ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ወደ አካባቢው ለጉብኝት ለመጡ ባለስልጣናት ሁሉ ነዋሪው ስለ ጉዳዩ ያነሳል። የቀረበበት ጊዜ የለም። ለምን አይለማልንም?
እምቅ የተፈጥሮ ጸጋ ካላቸው የኢትዮጵያ ስፍራዎች መካከል አንዱ በኦሮሚያ ክልል የሚገኘው የኢሊባቦር ዞን ነው። ይሁንና ያስፈልጋ አገልግሎቶች ትምህርት አናሳ በመሆኑ ወጣቶችን ጨምሮ በርካቶች ለተለያዩ ተግዳሮቶች ተጋልጧል። ከተወሰኑት ጋር ያደረግነው ቆይታ በመሽት ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ይመራለው። የዛሬ አቀናባሪያችን ደግሞ ብርሃን ኃይሉ ናት። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ቀዳሚው መሰናዶ ወጣቶችን ከሚያግዝ አንድ ተቋም ጋር ያስተዋውቀናል። ኢትዮጵያን ተማሪዎችና ወጣቶች ያመራር ክህሎት እንዲኖራቸው እንግሊዘኛ ቋንቋ ችሎታቸውን፣ የኮምፒውተር ክህሎታቸውን፣ ችግር ፈቺ የሆኑ አስተሳሰቦቻቸውን እንዲያዳብሩ Brighter Generation ወይንም ብሩህ ትውልድ የተሰኘ በዩናይትድ ስቴትስ የተመሰረተ ተቋም በማገዝ ላይ ይገኛል። ኤደን ገረሞ ከመስራቾችና ከተሳታፊዎች ጋር አጭር ቆይታ አድርጋለች። በመቀጠል ይቀርባል።
በጎርጎሮሳኑ 2022 የመጀመሪያው የማህበረሰብ ልማትና የአመራር ክህሎት ስልጠና በብሩህ ትውልድ ተቋም አማካኝነት በተለያዩ የኢትዮጵያ ክልሎች ላሉ አዳጊ የሁለተኛ ደረጃ ተማሪዎች በድረገጽ እንዲሁም በአካል መሰጠት ጀመረ። ብሩህ ትውልድ በናሳ የህዋ ሳይንቲስት በሆኑት በዶክተር ብርሃኑ ቡልቻና በባለቤታቸው የስነ ህይወት ኬሚስትሪ ሳይንቲስት ዶክተር ጸጋ ሰለሞን የተጸነሰ ተቋም ነው።
ሲያገር በተለያየ ሀገር ውስጥ ያለ ዳያስፖራ እንዳሽው ሀገር ይመርዳት የሚል ህልም አለው እና እኛ ምንድነው ያያየን ከነዚህ ብዙ ሰዎች አሉ ከኛ ውጪ አግራቸው መርዳት የሚፈልጉ እና ያንን ስኬታማ ለማድረግ ፕላትፎርም መፍጠር አለብን፣ መንገድ መፍጠር አለብን። ብዙ ሰው በጣም ቢዚ ነው፣ እንዳሽው ላይፍስታይል በጣም ቢዚ ነው። በስራው ላይ በራሱ ፐርሰናል ላይፍ ልጆች ይኖራል ተለያየ ነገር ይኖራል፣ ግን በጣም professional world ላይ ነው ያሉት። ያንን knowledge transfer ማድረግ ይፈልጋሉ ወደ ኢትዮጵያ መላክ ይፈልጋሉ እና ያንን የሚያረጉበትን መንገድ እኛ ብንፈጥር እኛ ብቻ ሳይሆን ብዙ ሰዎች የኢትዮጵያ ተማሪዎችን ሊረዱ ይችላሉ በማለት ነው የተነሳሳ ነው። ኢትዮጵያ ውስጥ ለምን ወጣቶች የሃይስኩል ተማሪዎች መረጥን ለሚለው ደግሞ እነዚህ ልጆች ታዳጊዎች ናቸው፣ የሚቀጥሉት ጀኔሬሽን ናቸው እና ለማወቅ ለመማር ብዙ ኤነርጂ አላቸው እና የአገር ደግሞ ዲቨሎፕመንት ለውጥ የሚመጣው ወጣቱ አዲስ ሀሳብ፣ አዲስ ኢኖቬሽን፣ አዲስ ትምህርት ሲማር እና አዲስ አስተሳሰብ ሲኖረው ነው በማለት ወጣቱ ላይ ተኮረ ነው፣ የሚመጣው ጀኔሬሽን ላይ ያተኮረ ነው።
ብሩህ ትውልድ ወይም በእንግሊዘኛ አጠራሩ Brighter Generation የሁለተኛ ደረጃ ተማሪዎች እንግሊዘኛ ቋንቋ ክህሎታቸውን እንዲያዳብሩ፣ የአመራር የጠያቂነትና የተመራማሪነት አስተሳሰብ እንዲኖራቸው፣ በአካባቢያቸው ላሉ ተግዳሮቶችም መፍትሄ እንዲሹ አስተሳሰብ ላይ የሚሰራ ተቋም ነው። የተቋሙ አጋር መስራችና ዋና ስራ አስፈጻሚ የሆኑት በናሳ ተቋም የህዋ ሳይንስ ተመራማሪው ዶክተር ብርሃኑ ቡልቻ ለተቋሙ መመስረት ሀገራቸው የጣለችባቸውን እዳ በምክንያትነት ያነሳሉ።
Brighter Generation የተመሰረተበት ወይም ብሩህ ትውልድ የተመሰረተበት ዋናው ዓላማ በኢትዮጵያ ውስጥ በኤጁኬሽን ወይም ደግሞ በትምህርቱ ላይ ሁላችንም መነቃነቅ አለብን። እንደ ዜጋ ኢትዮጵያ ውስጥ ተወልዶ የኢትዮጵያ እዳ ያለበት እኛ ኢትዮጵያ ተወልደን ቤተሰቦቻችን ኢትዮጵያ አድገው የኢትዮጵያን ካልቸር የያዝን ሰዎች ለኢትዮጵያ ሰዎች ህብረተሰብ ለሚቀጥለው ትውልድ ማሰብ አለብን ብለን የጀመርነው ነው። ይህን ስንጀምረው ኢትዮጵያ ውስጥ እንደምናውቀው በትምህርት ላይ ብዙ መሰራት እንዳለበት እናምናለን። ስፔሻሊ ደግሞ ተማሪዎቻችን ፈጣሪ እንዲሆኑ ኢኖቬተር የምንለው ችግር ቀራፊ እንዲሆኑ የህብረተሰባቸውን የገበሬውን የአርሶ አደሩን በጣም ዝቅተኛ የምንለውን የማህበረሰባችን የሚያይ ባለሙያ ያስፈልገናል። ስለዚህ እኛ Brighter Generation እኛ የምንሰራው ተማሪዎቻችን ያን ክህሎት ይዘው የህብረተሰቦቻችን ችግር ቀራፊ የተሻለች ኢትዮጵያ ተቀባይ እንዲሁም አሻጋሪ እንዲሆኑ ነው የብራይተር ጀነሬሽን ዋና አላማ።
ዶክተር ብርሃኑ ተቋሙ ከተመሰረተ በኋላ እየሰራባቸው ያሉ ያስተሳሰብ ለውጦችና ተግዳሮቶችንም ጠቁመዋል።
ወጣቶቻችን ሞር በሽንደዳ ላይ ያተኩራሉ። ሞር ፎከሳቸው ኮንሰፕትን ይዞ ያንን ኮንሰፕት ለምን ለምን ተግባር ይጠቅመኛል ብሎ ከማሰብ ሞር ሜሞራይዝ የማድረግ ነገሩን ለሁለት ቀን ለሶስት ቀን እንዲሁም ለወራት ያላለፈ ሽንደዳ አንድ ሰው ኢኖቬቲቭ አያደርገው። ሌላው ደግሞ የእኛ ወጣቶች እኔም ኢትዮጵያ ውስጥ ባደግኩበት ጊዜ ያለብን ተግዳሮቶች አንደኛው ኮሚኒኬሽን ነው። ኮሚኒኬት ማድረግ የኢትዮጵያ ተማሪ ትልቅ ሀርድ ነው ወይንም ደግሞ ችግር ነው። በሶስተኛ ማነሳው ደግሞ መጽሐፎችን አለማንበብ ያ ካሪክለማችን ላለመኖር ሌላ የኮሚኒኬሽን ጋር ተያይዞ ያለ ሌላ ችግር መስለናልና አሁን እኛ በምናስተምርበት ብዙዎቹ ተማሪ ከ90% ተማሪዎች በላይ አመጻፍን አንብቦ የጨረሰ ተማሪ ነው። እንግዲህ በሃይ ስኩል ደረጃ አንድ ኖቨል ወይንም አንድ ባዮግራፊ መጽሐፍ አንብቦ የጨረሱ ተማሪዎችን አናገኝም። ስለዚህ ለኛ ትልቅ ቻሌንጅ ነው ተማሪዎችን አንድ ኤሴይ ጻፉ ስንላቸው ስቶሪ እንዴት ፍሎ እንደሚያደርግ ላይቆ ይችላሉ። የግራመር አጣጣላቸው ከሊትሬቸር አንጻር ሲታይ በጣም ፑር ነው።
ብሩህ ትውልድ በዋናነት በዓለም ዙሪያ ያሉ የተለያዩ ባለሙያዎችና በጎ ፈቃደኞች እንዲሰባሰቡ በማድረግ በድረገጽና በአካል ከተመረጡ ትምህርት ቤቶች ለተወጣጡ ወጣቶች እነዚህን ስልጠናዎች ይሰጣል። ዶክተር ጸጋ ትልቁ ስኬታችን ዲያስፖራው ሀገሩን በእውቀቱ የሚደግፍበት መድረክ መሆናችን ይላሉ።
ትልቁ አንዱ ስኬታችን እኛ የተለያየ ዲያስፖራ በተለያየ ቦታ ላይ ያለ ፍርስት ጀነሬሽን ሰከንድ ጀነሬሽን ብቻከር ተምሮ ተወልዶ ያደገ ኢትዮጵያ ሄዶ የማያውቅ ራሱ ዲያስፖራ ኢትዮጵያን ለመርዳት መሳተፉ ትልቁ ስኬት። ከመቶ በላይ ለዲያስፖራ ከተለያየ አገር ኢንክሉዲንግ አውስትራሊያ፣ የተለያዩ ሀገሮች፣ ዩሮፕ ውስጥ፣ ዩናይትድ ስቴትስ፣ ሳውት ኮሪያ ኢንፋክት እዝ ዌል እነዚህ ሁሉ ያሉ ዲያስፖራዎች በተለያየ ሀገር ያሉ ሲላይ መሳተፋቸው ጊዜያቸውን ሰውተው ግን ስኬታማ የሆነ ማየታቸው ኢትዮጵያን ስትለወጥ በተለያየ አይነት ፕሮጀክት ማየታቸው አሁን ትልቅ ነገር ነው ብዬ ማስበው። ከተማሪዎቹ ውጭ
የአስራንዲያ ክፍል ተማሪ ሆኖ አላዛር ጥላሁን የልደታ ካቶሊክ ካቴድራል ትምህርት ቤት ተማሪ ነው። አላዛር በብሩህ ትውልድ ስልጠና ወስደው ካጠናቀቁ በመላው ኢትዮጵያ ከሚገኙ ተማሪዎች መካከል አንዱም ነው።
እኔ ከዚህ ፕሮግራም ውስጥ በጣም ከተጠቀሙ ሰዎች ውስጥ አንዱ ነው አንኛው ነኝ። የመጀመሪያው እንግዲህ በክረምት ሰዓት ነበር ትምህርቱ የተሰጠን የነበረው እና የመጀመሪያውና ዋንኛው የጠቀመን ነገር እንግዲህ በእኛ ሀገር ውስጥ ብዙ ጊዜ በተማሪዎች ላይ የሚታየው ችግር የእንግሊዝኛ ቋንቋ አቅም ችግር ነው። ያንን የብሩህ ትውልድ ፕሮግራም በጣም በጣም በብዙ መልኩ በመጻፍ በማንበብ በመናገር እና በአራቱም የቋንቋ ዘርፎች እንድንሻሽል በጣም እኔንም ጓደኞቼንም በጣም ረድቶናል። የኢሲዎችም እንጽፍ ነበር ፕሬዘንትም እናደርግ ነበር። እዛ በዛ ውስጥ እያንዳንዱን የማህበረሰባችንን ችግር ወደኋላ ተመልሰን እንድናይና ችግሩን ብቻ አይተን ይሄ ነው እንድንል ብቻ ሳይሆን የችግሮቹን መንስኤ አውቀን እንድንፈታ በጣም እገዛና እኛም ደግሞ ፍላጎቱ እንዲያድርብን አድርገውናል።
የቴክሳስ ግዛት የዳላስ ዋሪ ሆነችው የቴክኖሎጂ ባለሙያዋ ትግስት ገብረህይወት ብሩህ ትውልድን በበጎ ፈቃደኝነት ከሚደግፉ ምሁራን መካከል አንዷ ናት።
የኒው ኦልድ የበፊት አለቆች አሉ፣ ሊደሮች እና የአሁኑ ሊደሮች ምንድን ነው የምትወዱት፣ ምንድን ነው የማትወዱት ኮምፔር እንዲያደርጉ እናደርግና እነዚህ ጥሩ ደረጃ ከሆኑ የደረሱት ምን መስራት አለባቸው ጥሩ ደረጃ ለመድረስ ብዬ ነው የተነሳሁት። ሰው እነሱ እንደነሱ ለመሆን መልፋት አለባቸው በማለት ነበረ ፔንሽናቸውን ያስፈቴ ነበረና የሚሰሩት ስፖንጅ ታቂያለሽ በጣም ኢትዮጵያ ተስፋ አላት ብዬ በጣም ያስተዋልኩትና ምን ያህል ስፖንጅ እንደሆኑ በሶስት ወር ውስጥ እንደዚህ የሰማይና ምድር አይነት ለውጥ ታያለሽ።
መስቴ ተኮር በሆኑ የቴክኖሎጂና የፈጠራ ድጋፎችን በተለያዩ ክልሎች የሚያደርገው ብሩህ ትውልድ በንጽህና፣ ግብርና፣ ውሃ፣ የጾታ እኩልነትና የተለያዩ ማህበረሰብ ተኮር ስራዎችም ላይ ይሳተፋል። ዶክተር ብርሃኑ ለአብነት ጥቂቶቹን ጠቅሳሉ።
ተማሪዎቻችን ፕሮጀክት ሲሰሩ ከራሳቸው እውቀት ከመጨመር አልፈው ለህብረተሰቡ ኢምፓክት የሚያደርግ ፕሮጀክቶችን ሰርተዋል። ለምሳሌ ቢነግርሽ የአሶሳ ተማሪዎቻችን የሰሩት የበቆሎ መፈልፈያ ማሽን ነው። እንግዲህ ትራዲሽናሊ ገበሬዎቻችን ለዘመናት በቆሎ የሚፈለፍሉት በጣም ትራዲሽናል በሆነ ነው። ፍጥነቱ ጥሩ አይደለም፣ ይልዱ ወይም ደግሞ ውጤታማነቱ በጣም አሪፍ አይደለም እና አንድ ሰው ቁጭ ብሎ በደቂቃ በጣም ብዙ በቆሎ የሚፈለፍልበት ማሽን በዚህ በፕሮጀክት ሰርተዋል። አሁን ለምሳሌ የግብርናችንን ግብርና የምናርስበት መሳሪያ ለ2000 ዓመት ተለውጦ አያውቅም። እሱም በስምንት ፎልድ ወይንም ደግሞ በብዙ ፐርሰንት ኤፊሽንሲ የሚጨምር የግብርና ማሽን የሰሩ ተማሪዎቻችን አሉ ከኛ ጋር በመተባበር። እንዲሁም የኤምአይቲ ተማሪዎች ኢትዮጵያ ሄደው ባስተማሯቸው ጊዜ ብዙ ሶፍትዌሮች ዴቨሎፕድ ሆኗል። ለምሳሌ የሄልዝ ኬሩ ላይ በትምህርት ቤት የትምህርት ቤት መመዝገቢያ ፕላትፎርሞችን መስራት ነገሮች ይጨርሳል። ወደ 35 የሚሆኑ ለእያንዳንዱ የህብረተሰባችን ችግር በራሳቸው በዚህ በሃይ ስኩል እድሜያቸው ግን ኢምፓክት ያለው ነገር ሰጥቷል።
በሌላ በኩል ተማሪዎቹ ከሚሳተፉባቸው እንቅስቃሴዎች መካከል በኦቲዝም ዙሪያ ግንዛቤ ማስጨበጫዎችን ማድረግ እንዲሁም ደግሞ ግብረገብና ስብዕናን ደጋፊ የሆኑ አፈ ታሪኮችና ተረቶችን ማስተባበርም ነው። ዶክተር ጸጋ ይህም ብሩህ ትውልድን ብልህ የተሰኘ መጽሐፍ ለማሳተም እንዳገዘ ይናገራሉ።
ብልህ የሚባል መጽሐፍ ነው በዚያ አመት ያሳተም ነው። ብልህ ማለት ያው በእንግሊዝኛ ዋይዝ ማለት ነው ወይም ዊዝደም እውቀት ላይ የተያዘ ነው። እና ብዙ ታሪኮች አሉ በሀገራችን ላይ ያሉ ግን ያልተጻፉ በንግግር የምናውቃቸው አንዳንዶቹ እንደተረት ናቸው። እና በምንድን ነው ማድረግ የፈለግነው እኛ በብራይተር ጀነሬሽን ተማሪዎቻችን እነዚህ ከቤተሰብ የሚመጡ ከአያት ወይ ከና ካባ በልጅነት የሚመጡ ታሪኮች ግን በጣም ትልቅ ትምህርት ያላቸው ስለ ሞራሊቲ፣ ስለ ተግባር፣ ስለ ብዙ ነገር ሞራሊቲ ያላቸው ታሪኮች እንዲጻፉ በማለት እንደውም የክላስ አክቲቪቲ ነበረ። ማለትም የአንድ ሆምወርክ አንዱ ሳምንት በዚህ ላይ ነው የታለፈው እና እነዛን ታሪኮች ጽፈው እነዚህ ተማሪዎች ወደኛ አምጥተው ከዛ ደግሞ እኛም የብራይተር ጀነሬሽን አስተማሪዎች ኮኦርዲኔተሮች በመተባበር ሌላም የተረሱት ታሪኮች በማቀነባበር አንድ ላይ የተዘጋጀ መጽሐፍ ነው። ብዙ ኤዲቲንግ ፕሮፌሽናል ኤዲቲንግ ያለፈበት ነው።
ብሩህ ትውልድ የጎርጎሮሳውያኑ 2023 ሲጠናቀቅ ባወጣው ሪፖርት መሰረት 807 ተማሪዎችን የደገፈ ሲሆን ከዓለም ዙሪያ የተውጣጡና የተመዘገቡ 102 በጎ ፈቃደኛ ኢትዮጵያውያን ጋር አብሮ እንደሚሰራ ማስተዋቀል። በተጨማሪም በ10 ክልሎች ውስጥ ባሉ 35 የልማት መርሃ ግብሮች አማካኝነት 62850 የማህበረሰብ አባላትን ተጠቃሚ ማድረጉም ተገልጿል። አሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እደን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ ዋሽንግተን ዲሲ ብሔራዊውን የህንጻ ቤት መዘክር ወደ ህጻናት የስነ ጽሁፍ አስደማሚ ምድርነት ቀይራለች። ስፍራው መጽሐፍትን በመጠቀም ህጻናት ወደ ስነ ጽሁፍ ህንድስናና ንድፈ ዓለም መሳጭ ጉዞ እንዲያደርጉ ያግዛል። የማክሲም አዳምስን ዘገባ እንደሚከተለው አቀናብረዋል። ባለፉት 200 ዓመታት የተጻፉ ከ8 ሀገራት የተሰባሰቡ ከ150 በላይ መጻሕፍትን ለይት ያቀረበው አዲሱ አውደ ርዕይ ታሪኮችን መገንባት የሚል መጠሪያ አለው። በብሔራዊ የስነ ህንጻ ሙዚየም የቀረበው አውደ ርዕይ ተቋሙ ካስተናዳቸው ሁሉ በእጅጉ የላቀ ግብ ያነገበና ለ10 ዓመታት የሚቆይ እንደሆነ ተነግሯል። አለን ፉክስ የብሔራዊ ስነ ህንጻ ሙዚየም ኃላፊ ናቸው።
ተልእኳችን ስለነደፍነውና ስለገነባነው ዓለም የማወቅ ጉጉትን ማቀጣጠል ነው። ይህንን ለማድረግ በህፃናት መጽሐፍት መነጽር አሻግሮ ከማየት የሚበልጥ አስደሳች፣ አስደማሚ እንዲሁም ትክክለኛ መንገድን ማሰብ አልችልም።
ዘመን የማይሽራቸው ዊኒ ዘ ፑና፣ አሊስ ኢን ወንደርላንድ የመሰሉ መጽሐፍት፣ ሃሪ ፖተርና ጁማንጂን ከመሰሉ ዘመናዊ የህፃናት መጽሐፍት ጋር ተዳብለው በመሳጭ መልክዓ ምድራዊ ባለሶስት አንጻር ምስል፣ ተንቀሳቃሽ ምስልና ልዩ የድምጽ ግባት ታጅበው አዲስ ህይወት ተዘርቶባቸዋል። አውደ ርዕዩ መጽሐፍት ማህበረሰባዊ ተረኮችን እንዴት መቀየር እንደሚችሉም ያሳያል። ሊዮናርድ ማርከስ በሙዚየም ውስጥ አስጎብኝ ናቸው።
Think of Pippi Longstocking, a book from Sweden.
በ1940ዎቹ በስዊድን
ቡድን የተጻፈውን ፒፒ ሎንግስታን ኪንግ የተሰኘ መጽሐፍ ብንመለከት ገጸ ባህሪዋ ራሷን በራሷ አስተዳዳሪ ናት። ይህ በዚህ ዓለም ሕፃናት እንዲኖሩ ከሚፈቀድላቸው መንገድ የተቃረነ ነው።
ሊዮናርድ ማርከስ የሕፃናት መጽሐፍት ሊቅና የአውደ ርዕዩ አስገብኝ ናቸው። በአውደ ርዕዩ ላይ የቀረቡትን መጽሐፍት መረጣ የከወኑትም እሳቸው ነበሩ።
Some of the books are about home itself. Some of them are about leaving home.
አንዳንዶቹ መጽሐፍ ስለ ራሱ ስለ ቤት የሚያወሱ ናቸው። አንዳንዶቹ ከቤት ስለመራቅ፣ አንዳንዶቹ ደግሞ ስለ ቤት አልባነትና የህይወት ሁኔታዎች ስለመቋቋም የሚያስተምሩ ናቸው። አንዳንዶቹ እንደ ስደተኝነት ያሉ በግዳጅ ከመኖሪያ መገፋትን ያነሳሉ።
በርካታ የህፃናት መጽሐፍት ህፃናት የበላይ የሆኑባቸው ድንቅ ምናባዊ ዓለማትን ይዝላሉ። የእይታ ለውጡና ግዝፈቱ ለጎብኚዎች ያልጠበቁት አቀራረብ ይሆንባቸዋል። ኬል ፕላይ የተሰኘው ማሳያ ክፍል ደግሞ ጎብኚዎች ትናንሽ የሆኑ እንዲመስላቸው ያደርጋል። ህፃኑ ነው የአዋቂዎችን ዓለም ማስተስ ላይ አጽንኦት ይሰጣል። ይህ በህፃናት ስነ ጽሑፍ ውስጥ የተደጋገመው ድ ነው። ካቲ ፍራንክል የሙዚየሙ ባልደረባ ናቸው።
የህፃናት መጽሐፍት መሰረት በዓለም ላይ የራሱ ስፍራ ማግኘት እንዲሁም ስር መሰረትን ማወቅ እንደሆነ ተረድተናል። ይህ ትልቅ እይታ ነው። ይሁንና ይህ ሙዚየም ስለ መዋቅሮች ብቻ ሳይሆን እንዴት ተጽዕኖ እንደፈጠሩም የሚያወሳ ነው።
አሜሪካዊው ደራሲና ሰዓሊ ዴቪድ ማክላይ አንደኛውን ማሳያ አዳራሽ የህፃናት መጽሐፍት ለመፍጠር ሂደት አበርክቷል። ላብነት ስለ ጥንታዊ ሮም ህንጻ የሚያወሳውን መጽሐፍ ይጠቅሳል።
Desperately looking for the right way of
ከተማዋን ለመዘከር ትክክለኛው መንገድ በእጅጉ ስፈልግ ነበር። ሁሉም ባለቀለም ነበር። ከዚያ ግን የስነ ህንፃው ንጹህነት የይዘታቸውን ዝርዝርና ሌሎች ነገሮችን ማድረግ እንዲቻል ቀለሙን አሽቀንጥሬ ጥዬ ቀለል ባለ ሁኔታ በጥቁርና ነጭ መጽናት አለብኝ ስለወሰንኩ።
ከአውደ ርዕዮቹ በተጨማሪ 200 መጽሐፍት የተደራጁበት የንባብ ክፍልም በሙዚየም ውስጥ ይገኛል። ትናንሾቹ ጎብኚዎች ለስላሳ ጽሁፎችን ተጠቅመው የራሳቸውን ታሪኮችም መፍጠር ይችላሉ። ከአሜሪካ ድምጽ ከሚተላለፈው ጋቢና ቪኦኤ ጋር ነው ያላችሁ አድማጮቻችንና ተመልካቾቻችን። ወደ ቀጣዩ ዘገባ ስንሻገር በሰሜን ኢትዮጵያው ጦርነት ሰቆቃ ውስጥ ያለፉ ተማሪዎችን የስዕል አውደ ርዕይ የጎበኙ አዳጊዎች የጦርነት ቀዳሚ ተጎጂዎች ህጻናት እንደሆኑ ጠቅሰው ግጭቶች ሁሉ በሰላማዊ መንገድ እንዲፈቱ ጠይቀዋል። ለአንድ ሳምንት በቆየው አውደ ርዕይ በጦርነቱ የስነ ልቦና ጉዳት ያስተናገዱ የትግራይ፣ የአማራና የአፋር ክልል የአንደኛ ደረጃ ተማሪዎች ስራዎቻቸውን ያቀረቡበትና በአሜሪካ ዓለም አቀፍ የልማት ተራድኦ ዩኤስኤድ የተዘጋጀ ነው። አስቴር ምስጋናው አውደ ርዕዩን ትቃኘዋለች።
ባለፈው ሳምንት ማክሰኞ ጥር 14 ቀን 2016 ዓ.ም ምረት በአዲስ አበባ ከተማ በተከፈተው አውደ ርዕይ የቀረቡ ስዕላት የሰሜን ኢትዮጵያው ጦርነት በተካሄደባቸው የትግራይ፣ የአማራና የአፋር ክልሎች የስነ ልቦና ጉዳት ደርሶባቸው የነበሩ የ4ኛና 5ኛ ክፍል ተማሪዎች እንደሆኑ ሁነቱን ያዘጋጀው የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ወይም USAID Read to Project ለአሜሪካ ድምጽ አስታውቋል። በአውደ ሪዩ 56 ስዕሎች ለእይታን እንደቀረቡ የተጠቀሱት የፕሮጀክቱ ዳይሬክተር ዶክተር ጣሰው ወልዴ ለጦርነቱ የነበራቸውን ስሜት በስዕል እንዲገልጹ እድሉ ከተሰጣቸው 11000 ከሚደርሱ የትግራይ፣ የአማራና የአፋር ክልሎች አዳጊ ተማሪዎች መካከል ሐሳባቸው ገዢ ሆኖ የተገኙ ስራዎች ናቸው ብለዋል። የሪድቱ ፕሮጀክት የተቀረጸው በጦርነት ምክንያት ከትምህርት ቤት ርቀው የቆዩ ተማሪዎች ወደ ትምህርት ገበታቸው ሲመለሱ የተረጋጋ ጋስብ እና እንዲኖራቸው በሚል እንደሆነ ዳይሬክተሩ ዶክተር ጣሰው ዘውዴ አስረድተዋል።
ብዙዎቹ ተማሪዎች በጦርነቱ ጊዜ በጣም ከባድ መሳሪያዎች ድምጽን እየሰሙ ተረብሸው ነበር። የሞቱ ሰዎች አይተዋል። የጎረቤቶቻቸው ሲላቀሱ ሲረበሹ አይተዋል። አንዳንዶቹ ከቤተሰባቸው ወላጆቻቸው፣ ወንድሞቻቸው እና ዘመዶቻቸውን ያጣሉ። ስለዚህ ምንም እንኳን ወደ ትምህርት ቤት ቢመጡ የተረጋጋ አእምሮ አይደለም ይዘው የመጡት። ስለዚህ ይሄንን ችግር ለማቃለል ያደረግነው ነገር ቢኖር አንደኛው የስፖርት መጫወቻ ቁሳቁሶችን በማቅረብ ተማሪዎች የቦዲ ሙቭመንት ቴራፒ እንዲያገኙ ተደርጓል። ሁለተኛ መምህራን በክፍሉ ውስጥ በሚያስተምሩበት ጊዜ የተለያዩ አክቲቪቲዎችን በድራማ መልክ ሊሆን ይችላል፣ በሙዚቃ መልክ ሊሆን ይችላል፣ በተረት መልክ ሊሆን ይችላል። ያንን አይነት ቴራፒ እንዲጠቀሙ ለማድረግ ስልጠና ወስደዋል። አንዱ እንደ ቴራፒ እንዲጠቀሙበት ያደረገው እንግዲህ የቪዥዋል አርት ቴራፒ የሚባለው ነው። በስዕል ኮሚኒኬት በማድረግ ሀሳባቸውን፣ ፊሊንጋቸውን፣ ኢሞሽናቸውን በስዕል መልክ እንዲገልጹ ማድረግ ነው።
የገጠር መንደሮች፣ አትሌቶች፣ የፈረሱ ትምህርት ቤቶች፣ ታላቁ የህዳሴ ግድብ፣ የሰላም ምልክት የሆነችው ነጭ እርግብ፣ እናቶችና ህጻናት ሴቶች ከቀረቡ ስዕላት መካከል ጎልተው ታይተዋል። ሁሉም የህብረተሰብ ክፍሎች ወደ አውደ ርዕዩ ቢጋበዙም በተለይ በተመሳሳይ የእድሜ ክልል ያሉ የአንደኛ ደረጃ አዳጊ ተማሪዎች ዋና ታላሚዎች እንደሆኑ ዶክተር ጣሰው ገልጸዋል።
አብዛኛዎቹ ልጆች የኢትዮጵያዊነት መልእክት ያለውን እንትን ነው ስዕል ያቀረቡት። በተለይ ከጦርነት ይልቅ ወደ ሰላም የሚሄደው መልእክት በሙሉ የነገውን ጦርነት፣ የነገውን እድገት የሚወክለው ሰላም መሆኑን ይገልጻል።
በአውደ ርዕዩ ላይ ያነጋገርናቸው ጎብኚዎች ተማሪዎቹ በለጋ እድሜያቸው የጦርነትን አስከፊነትና የሰላምን አስፈላጊነት ያንጸባረቁባቸው ስዕላት ናቸው ይላሉ። በአዲስ አበባ ከተማ ብሩህ ተስፋ አንደኛ ደረጃ ትምህርት ቤት እንደመጣች የምትናገረው የ15 ዓመቷ ህሊና ጥላሁን እኩዮቿ በስዕል ስሜታቸውን እንዲገልጹ የተመቻቸው እድል እንዳስደሰታት ገልጻ ከስዕሎቹ ብዙ ትምህርት እንደወሰደች ትናገራለች።
መጀመሪያ ልጆቹ በጣም እድሜያቸው ትንሽ ነው፣ የአራተኛና የአምስተኛ ክፍል ተማሪ ናቸው። ሁለተኛ ደግሞ የመጀመሪያ ስዕል ሳይሰርደውስ ሀሳባችንን በስዕል ማንጸባረቅ እንደምንችል ነው ማለት ነው። ጦርና መሀል ደግሞ ወላጆች ብቻ ሳይሆኑ ልጆችን ይጎዳሉ። አሁን ብዙ ስዕሎች አሉ እዚህ ጋር። ሁሉም ስዕሎች እነን ለመናገር ከሆነ ወደ ሰላም የሚወስዳቸውን መንገድ የሚያሳይ ይህ ስዕሉ አንደኛ ነው። ለእኔ ተመችቶኛል። ምክንያቱም አንደኛ ሀሳባቸውን ገልጸዋል፣ ሁለተኛ አይምሯቸው ውስጥ ይዘው የሆነ ጭንቀት ከሚፈጥርባቸው ሀሳባቸውን ገልጸው የሆነ እረፍት ያገኛሉ። እሱ አንደኛ ነገር። ሁለተኛ ነገር ደግሞ ዘላቂ የሆነ መፍትሄ መገኘት አለበት። ማለት እኛ እየኖርን ነው አይደለ? ከቤተሰቦቻችን ጋር እኛ ለአንድ ቀን ምናምን ሌላ አክስት አጎት ጋር ሄደን የሚሰማን ስሜት እናውቃለን። ልጆችም ወላጆችም እዛ ጋር እስከ መጨረሻውን ወላጅና ልጅ እየተቆራረጠ ያለ ሶ ያንን ነገር እንድንቀርፍ ደግሞ የሆነ ነገር መደረግ አለበት። ይሄንን ነገር እንዲደረግ
ከዚያው ትምህርት ቤት እንደመጣ የሚናገረው ሌላው ጎብኚ ረያህን ሰልማን የ15 ዓመት አዳጊና የ6ኛ ክፍል ተማሪ ነው። ከተመለከታቸው ስዕሎች ምን እንደተረዳ ጠየቅ ነው።
ይህን ነገር የተረዳሁበት መንገድ የሳሉ ስዕል የነበሩበትን ችግርና ውስጣቸው የገባው ሀዘን ውስጣቸው የነበረውን ሀዘን ማለት ከዚህም በኋላ ደግሞ ሰላም እንደሚመጣና አዲስ ተስፋ እንዳላቸው ከዚህ ስዕል ተምሬያለሁ። እናም ይሄ ስዕል ወጥቶን የምንመለከት እዚህ ጋር እርግብ አለች። እርግቧ ደግሞ የሰላም ምልክት ናት። ነገ ሰላም ሆኖ ወደ ትምህርት ቤታችን መልሰን እንማራለን ወይም ደግሞ ከእንደገና ከእንደ አዲስ እንትን አዲስ ህይወት እንጀምራለን።
ለሁለት ዓመታት ገደማ የዘለቀው የሰሜን ኢትዮጵያው ጦርነት በሶስቱ ክልሎች በሚሊየን የሚቆጠሩ ተማሪዎችን ከትምህርት ገበታ እንዲርቁ አድርጎ እንደቆየ ያወሱት የሪድቱ ፕሮጀክት ዳይሬክተር ዶክተር ጣሰው የስዕላት አውደ ርዕዩ የስነ ልቦና ጉዳት ለደረሰባቸው አብዛኞቹ ተማሪዎች እንደ ማገገሚያ ስልት ማገልገሉን ተናግረዋል። ተማሪዎቹ የስዕል ጥበብን ተጠቅመው የጦርነትን አስከፊነትና የሰላምን አስፈላጊነት አንጸባርቀዋል ይላል። የአብዛኞቹ ስራዎች ጭብጥም ትላንት ካሳለፉት ስቃይ ተነስተው ነገ ቢሆን ብለው የተመኙትን ተስፋ እንደሆነ ለጎብኚዎቹ ተማሪዎች ተገልጿል። ያነጋገርናቸው አዳጊዎችም በአውደ ርዕዩ ከቀረቡ ስራዎች በመነሳት አስተያየታቸውን አካፍለውናል።
የወደፊት ተስፋዬ ግጭቶችን ለማስቆም ማለት ግጭቶች ምንም አይነት ለኛ ጥቅም ስለሌለ መጉዳዳ ስለሆነ ይሄ ነገር እንዲቆም በመጀመሪያ ግጭቱ ሀገርና ሀገር ሳይሆን እርስ በእርስ ጦርነት ስለሆነ በዛ ሰዓት ደግሞ እርስ በእርስ በሚያደርጉበት ሰዓት ሕፃን ሌላ ልጆች ሊጎዱ ስለሚችሉ ለስደት ይጋለጣሉ። ግጭቱ መቆም አለበት። ምክንያቱም ማህበረሰቡ የጉዳ እንጂ እየተጠቀመ አይደለም። አንዱ
በዛሬው ዕለት የተጠናቀቀው የዳጊ ተማሪዎቹ የስዕል አውደ ርዕይ ባለፉት 6 ቀናት ለተመልካቾች ክፍት ሆኖ ቆይቷል። አሜሪካ ድምጽ አስቴር ምስጋናው።
አስቴርና መሰግናለን። ለምሽቱ ወደ ያዝንላችሁ የመጨረሻ ዘገባ ስንሻገር በርካታ የተፈጥሮ ስጦታ ካላቸው የኢትዮጵያ ስፍራዎች መካከል አንዱ በኦሮሚያ ክልል የሚገኘው የኢልባቦር ዞን ነው። ይሁንና ያስፈልጋ ያገልግሎቶች ትምሪት አናሳ በመሆኑ በአካባቢው የሚኖሩ ወጣቶችን ጨምሮ በርካቶች ለተለያዩ ተግዳሮቶች ተጋልጠዋል። ከሰሞኑ ወደ ሰፈሩ ያቀናው ገልሞዳዊት አጭር ዘገባ አሰራርቷል።
በኦሮሚያ ክልላዊ መንግስት የኢልባቦር ዞን በለምለምነታቸው ከመጠቀሱ የኢትዮጵያ አካባቢዎች አንዱ ነው። የገባውን ሸለቆን የያዘው የያዩ ተፈጥሮ ደን የሰሌኖን ነው። እንዲሁም የሶር ፋፋቴዎችን የያዘው ደን የዞኑ ሞገስ ናቸው። ይህ በኢልባቦር ዞን በቾ ወረዳ የሚገኘው የሶር ፋፋቴ ነው። ወንዙ ከበቾ ወረዳ ሳይወጣ በአራት ቦታዎች ይመስል ፋፋቴዎች አሉት። አቶ ተካልኝ ፋንታ የበቾ ወረዳ ባልና ቱሪዝም ጽህፈት ቤት ኃላፊ ናቸው።
አናም በቾ በቃ ወተ ቱሪዝም ይሄዱ ቀቢ
የሶር ፋፋቴዎች በበቾ ወረዳ ተዳፋቶች ውስጥ የሚንሸዋሹ የቱሪስት መስህቦች ናቸው። በቁጥር 4 ሲሆኑ በጥቂት ኪሎ ሜትሮች ርቀት መካከል የሚገማሸር ወንዝ ፈጥረው ሲፈሱ ኖረዋል። በሰግ እና ቱሉሱና ቀበሌ መካከል የቦጤ ወንዝና ጾር አንድ ላይ ተደምረው የሚፈጥሩት ሌላ ፋፋቴ አለ። በለልሳም በሶር ወንዝ ላይ ያለ አራተኛ ፋፋቴ ነው። በጉድ እና ሶር ቀበሌ ያለው የደኖ ፋፋቴም ሌላው ነው።
አኩማ አፍሪካ ቲዩ ለጋ አባያት ያንሴ
የሶር ፋፋቴ የሚምዘገዘግበት ርቀት ከጢስ አባይ ቀጥሎ በሁለተኛ ደረጃ ሊታይ የሚችል ነው። ርዝመቱ 50 ሜትር ይሆናል። ገጽታውም እንደ ወተት የነጣ ነው። ውሃው ጥራት አለው። የደኑ አፈር እንዳይሸረሸርም አስተዋጽኦ አድርጓል።
በዚህ ውብ ገጸ ምድር ላይ በግርማ ሞገስ የሚገማሸረው ሶር በመሰረተ ልማት ውስንነት የተነሳ ለጎብኚዎች ተደራሽ አይደለም። ወጣት ማህመድ ኑር ሁሴን የብቾ ወረዳ ነዋሪ ነው።
አናራለ ኪሎ ሜትር ሸንድ ዋልከን ኒፈጋቱ
ሶር ከበቾ 5 ኪሎ ሜትር ርቀት ላይ ቢገኝም ባለመልማቱ ያከባቢው ነዋሪ ቅሬታ አለው። ወደ አከባቢው ለጉብኝት ለመጡ ባለስልጣናት ሁሉ ነዋሪው ስለጉዳዩ ያነሳል። የቀረበት ጊዜ የለም። ለምን አይለማልንም? ይህ ፋፋቴ ለአፍሪካ ጭምር መትረፍ የሚችል ነው።
ፈራንሳ ባየራ ኪሳለ ጀቹራ
መንገዱ በጣም አስቸጋሪ ነው። ለሀገር ውስጥና ከውጭ ሀገራት ለሚመጡ ጎብኚዎች በቂ መጓጓዣ የለም። ዋናው ችግርም ይሄው ነው።
የመሰረተ ልማት እጥረቱ በዩኔስኮ ስነ ህይወታዊ ቅርስነት የታወቀውን የያዩ ደንንም ለጉብኝት ተደራሽ እንዳይሆን አድርጎታል። የብዝሃ ህይወት መናሪያ የሆነው ጥቅጥቅ ደኑ የገባውን ስንት ሸለቆን ይዞ ይገኛል። ወጣት ሸቱ መንገሻ የያዩ ወረዳ የደን ባለሙያ ነው።
ኢኮ ቱሪዝም ይላልልኝ ሎጂ ያደዳልኝ
ለጎብኚዎች የመረጃ ማዕከል ሆኖ ስለደኑ መረጃ የሚሰጥ የኢኮ ቱሪዝም ቢሮ የለም። ሙዚየምና የሰዎች ማረፊያም አልተሰራም። በደኑ ላይ ወደ 16 የዶክተሬትና 32 የሁለተኛ ዲግሪ ማሟያ ጥናቶች ተሰርተዋል። ዳሩ ግን ለወረዳው አስተዳደርም ሆነ ለአካባቢው ነዋሪ አንዳችም ነገር አልተደረገም።
ነዋሪዎች ዞኑ ካለው የቱሪዝም አጣቋያ አገሪቱንና ነዋሪውን ተጠቃሚ የሚያደርጉ ሁኔታዎች እንዲመቻቹላቸው ይጠይቃሉ። አቶ ወንድሙ ደብላመንቴ የኢልባቦር ቱሪዝም ጽህፈት ቤት ኃላፊ ናቸው።
ኢባሊበት ካለናገኘተ ረኮንጁ ገሩ ጉራለም ሶማዳ በመሆን
በአካባቢያችን አንድም የሰላም ችግር የለም። የመሰረተ ልማት እጥረትና ለጎብኚዎች አገልግሎት የሚሰጡ ተቋማት አለመኖር ግን ከዘርፉ ሊገኝ የሚችለውን ገቢ አስቀርቷል። ይህ ለብዙዎች የሚተርፍ ሀብት ወደ ገንዘብ አለመመንዘሩ ትልቅ ኪሳራ ነው። በእርግጥ አሁን የግል ባለሀብቶች የአገልግሎት ክፍተቶችን ለመሙላት ፈቃደኝነት እያሳዩ ናቸው። መንግስትም ትኩረት ሰጥቶ እየሰራ ይገኛል።
በኢልባቦር ዞን በቅርቡ ለተቋራጮች እየተሰጡ ያሉ መንገዶች ፕሮጀክቶች ጥቂት እንዳልሆኑ አቶ ወንድሙ ደብላ ተቆመዋል። ስራቸውም ተጀምረዋል ካሏቸው የመንገድ ፕሮጀክቶች ከመቱ ጅማ፣ ከመቱ ወደ ወለጋ እንዲሁም ከጎሬ ማሻ የሚወስዱ መንገዶችን ጠቅሰዋል። ይህም ለኛ መልካም እድል ነው ሲሉም የዞኑ ቱሪዝም ጽህፈት ቤት ኃላፊ ተስፋቸውን ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከኢልባቦር በቾ ወረዳ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።